የኢትዮጵያና የኤርትራ ግንኙነት ምንነትና መጪ ዕጣ በመሆራን አተያይ ባለፈው ሳምንት የተጀመረው ውይይት ነው ዛሬ የሚጠናቀቀው። ተወያዮቹ ሁለት ታዋቂና አንጋፋ የታሪክ ምሁራን ናቸው። ታሪክ ፕሮፌሰር ኤመሪተስ ተከስተ ነጋሽ ኤርትራዊ ናቸው። የታሪክ ፕሮፌሰር ኤመሪተስ ሹመት ሲሻኝ ኢትዮጵያዊ ናቸው። ሁለቱን ምሁራን ያወያየው አሉላ ከበደ ነው። የዛሬውም ሳምንት በቀደመ ውይይታቸው እልባት ካደረጉበት ነጥብ ይሆናል የሚጀምረው። ወደ ውይይቱ እንላለን።
ፕሮፌሰር ተከስተ ፕሬዝዳንት ኢሳያስ ደጋግሞ የሚገልጹት ቀደም ሲል እርሶም ያነሷቸው መጀመሪያም አስቸጋሪውን ሁኔታ ይፈጥሩ የነበሩት እነሱ ናቸው። አሁን ከኢትዮጵያ ጋር ምንም ችግር የለኝም ማለታቸው፣ በአንጻሩ ግን በህወሓት በኩል የሚነሳው ፕሬዝዳንት ኢሳያስ አንዳንድ ንግግሮቻቸውንም ጠቅሰው በኢትዮጵያ ጉዳይ ጣልቃ ገብተዋል ስለሚያደርጉትም ነገር ግልጽ አይደለም የሚል ጥያቄ ጨምሮ ይነሳልና ያ ስጋትስ መሰረት የለውም ወይ? ጣልቃ መግባት ነው የሚለውን ራሱ ትርጉም መስጠት ይጠይቅ ይሆናል።
እሺ፣ ፕሬዚዳንት ኢሳያስ እኮ ከሁለት ዓመት በፊት እኛ አንድ ህዝብ ነን ብሎ አፉ ሞልቶ የተናገረበት ሁኔታ አለ። ፕሬዚዳንት ኢሳያስ የኢትዮጵያ ሁኔታ ያገባኛል ብሎ ኦፊሻሊ አቋም ይዞ እየተንቀሳቀሰ ነው። ፕሬዚዳንት ኢሳያስ ይህን አቋም ሲይዝ በተመሳሳይ ደግሞ ጠቅላይ ሚኒስትር አብይ ደግሞ በኤርትራ በሚካሄደው ሁኔታ ያገባዋል ማለት ነው። እዚህ ላይ እንግዲህ ኤርትራ ሌላ ሀገር፣ ኤርትራ እንደ ሱዳን ነው እንደ ኬንያ ነው መጠየቅ ይኖርብናል። እንደኔ አስተያየት የኤርትራና የኢትዮጵያ ግንኙነት በጣም የላቀና የተለየ ነው። የኤርትራ መንግስት የኢትዮጵያ ጉዳይ ያገባኛል ብሎ አቋም ወስዶ በየጊዜው ወደ አዲስ አበባ እየተመላለሰ ነው። ይህ እኮ የኢትዮጵያ መንግስት ፈቅዶለት ነው። የኢትዮጵያ መንግስት ባይፈቅድ ኖሮ የኤርትራ ፕሬዚዳንት ወደ ጁማ አይሄድም። እዚህ ላይ በሁለቱ መሪዎች መካከል የጉርብትና ግንኙነት ሳይሆን ከዛ የላቀ ግንኙነት ነው። እዚህ ላይ ልጨምር የምፈልገው ምንድን ነው፣ ይሄ በኤርትራና በኢትዮጵያ ያለው ግንኙነት ለምሳሌ ድንበሩ መዘጋቱ ምክንያቱ ህወሓት ብቻ አይደለም። ትልቁ ምክንያት የኤርትራ ኢኮኖሚ ራቁቶ የወጣ ኢኮኖሚ ስለሆነ ድንበሩ የተከፈተ እንደሆነ በአንድ በኩል የኢትዮጵያ ካፒታል፣ የኢትዮጵያ ህዝብ ካፒታል ያለው ወደ ኤርትራ በብዛት ሊገባ ነው። በሌላ በኩል ደግሞ በፕሬዚደንት ኢሳያስ የተሰቃየ ህዝብ በናሽናል ሰርቪስ ተይዞ ያለምንም እድል ያለምንም ስራ ያለምንም ደሞዝ ለብዙ አመታት የተንገላታ ህዝብ አገሩን ትቶ ይወጣል እና ይህ ሁኔታ ለመከላከል ነው ድንበር እንግዲህ እንዲከፈት ከሆነ በኢትዮጵያ በኩል የኤርትራን ኢኮኖሚ ሁኔታ እንዴት በምን መልክ ሊጠነክር እንደሚችል በሷ ብቻ ሳይሆን በእቅድ የተመረኮሰ ፕላን ያስፈልጋል። ምክንያቱም እኔ እንደምረዳው የኤርትራ ኢኮኖሚ በጣም የተዳከመ ስለሆነ ከኢትዮጵያ ጋር ሲወዳደር የኢትዮጵያ ኢኮኖሚ በአንዴ ሊያፈርሰውና ሊውጠው ስለሚችል ይህ ሁኔታ ለሁለቱም ሀገሮች የማይመች ስለሆነ በኢትዮጵያ በኩል ብዙ ጥንቃቄና ብዙ ጥናት የሚያስፈልግ ሁኔታ ያለኝ።
መልካም። አሁን እንደገለጹት በተለይ በኢኮኖሚ በኩል የተመለከቷቸው ሁኔታዎች ከዚህ ቀደም የተነሳ ጎረቤት ኢትዮጵያ ያለው የተሻለ ኢኮኖሚ ሁኔታ፣ የተሻለ ነጻነት በውስጥ ያለውን ተቃውሞ ሊያጠናክር ለመንግስታቸውም አያያዝ የበለጠ ጥያቄ ሊያስነሳ ይችላል የሚለው በሚከፈተው በር መጠን የሚታይ ነውና ከኢኮኖሚ ባሻገርስ ያ ስጋት ይኖራቸው ይሆን? ፕሬዚዳንት ኢሳያስ ከኢትዮጵያ ጋር ቀጥታ ግልጽ ግንኙነት ቢኖር ድንበር ላይ ክፍት ቢያደርጉት ኢትዮጵያ ውስጥ ያለው አንጻራዊ ነጻነት በኤርትራ ውስጥ አለመኖሩን ኤርትራውያን እንዲመለከቱ የሚያደርግበት እንደዚያ ያለ ስጋት ይኖራቸው ይሆን? ፕሬዚዳንት ኢሳያስ በሀገር ውስጥ መሰረታዊ ነጻነት ወይም ህገ መንግስታዊ መሻሻሎችን አለማድረጋቸው እስከዛሬ ድረስ የሚነሳ ነውና
ይሄ የገለጽ ከዋለ ለአውጣም ትክክል ነው። ምክንያቱ ፕሬዚዳንት ኢሳያስ ከጠቅላይ ሚኒስትር አብይ ጋር ለመነጋገር የሚችለው የኤርትራን ሁኔታ በዚሁ ባለችበት ሁኔታ ገዝቶ ሊቆይ ብቻ ነው። ምክንያቱ አንዴ ድንበሩ ከተከፈተ፣ አንዴ በኢትዮጵያና በኤርትራ ህዝቦች የንግድ ድውውትና የንግድ ትብብር ከጀመረ ኢሳያስ ስልጣን ላይ ሊያቆየው የሚችል አንዳችም ምክንያት ሊኖር አይችልም። ይህ እንደኔ አስተያየት በጣም ተገንዝቦታል። ምክንያቱም አንድ ሀገር በኢኮኖሚ መስክ እንዴት ሊያድግ እንደሚችል እውቀቱም ግንዛቤውም ያለው አይመስለኝም። ስለዚህ የኢሳያስ ፖሊሲ ምንድን ነው? ኤርትራን ጨቁኖ እስከያዘ ድረስ እንደ መሪው ሊቀርብ ይችላል። እንደ መሪ ሆኖ ወደ ኢትዮጵያ ሊሄድ ይችላል። ከአብይ ጋር እየተመካከረ በኢትዮጵያ ውስጥ እንግዲህ በሱ አስተያየት መረጋጋት እንዲፈጠር ፖለቲካ እየተጫወተ ነው።
መልካም። ፕሮፌሰር ሹመት በቀጥታ ወደ እርስዎ ልምጣ። ቀደም ሲል ፕሮፌሰር ሸከስቲ ያነሳውትና አንድ ጥያቄ ላስታውስ። በህዋት በኩል በተደጋጋሚ የሚነሳው ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ ጉዳይ ጣልቃ እየገቡ ነው የሚለው ጥያቄ መሰረት የለውም ወይ? በርግጥ ፕሮፌሰር ተከስተን ፕሬዚዳንት ኢሳያስ ቀድሞውንም ሁለቱ ሀገሮች ሁለቱ ህዝቦች አንድ ናቸው እስከሚል ድረስ አፋቶ መናገር ይችላል። በርግጥም ያን አቅጣጫ እየተከተሉ ነው ያሉት። ምን ይላሉ?
ጣልቃ ገብታ በሚባልበት ጊዜ አንድ ሰው እንግዲህ የተወሰነ ኃይልና ጫና ኑሮት ጥቅም ባለው ላይ የተወሰነ ተጽዕኖ ያሳደረ እንደሆነ ነው። ፕሬዚደንት ኢሳያስ ወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊ የሆነ ጫና ኢትዮጵያ ላይ ሊያሳርፉ የሚችሉበት አቅም ላይ ያሉ አይመስለኝም። በኢትዮጵያ ላይ አስተያየት አላቸው። በተለይ ህዝባዊ ወያኔ ሓርነት ትግራይ ይከተል የነበረውን የጎሳ ፖለቲካ አገሯን ያጠፋል የሚል በግልጽ ቀደም ብለው ጀምረው ሲያራምዱት የነበረ ሀሳብ ነው። አሁን ደግሞ የመጣውን የለውጥ ኃይል ደግፈው መቆማቸው እኔ እንደ ጣልቃ ገብነት አልቆጥረም። ለኤርትራ ይበጃል ብለው ይህንን ኃይል ደግፈዋል። በግልጽ ወጥተው ይሄ ለውጥ እንዲደናቀፍ አንፈልግም ብለዋል። እንግዲህ ፈለጉም አልፈለጉም ፕሬዚደንት ኢሳያስ ሁኔታ ሊመልሱ የሚችሉበት አቅም ላይ አይደለም ያሉ ግን እሳቸው በተቃራኒው እንደማይቆሙ ግልጽ አድርገዋል። እና የህዝባዊ ወያኔ ሓርነት ኢሳያስ ጠንቃልቃ ገባ የሚለው አሁን ስልጣን ላይ ላለው መንግስት የሆነ የወታደራዊ ድጋፍ አድርገው ሊሆን ኖሮ ወይም እሳቸው ወደ ስልጣን እንዲወጣ ረድተውት ቢሆን ኖሮ ወይም ባላቸው የኢኮኖሚ የበላይነት የተወሰነ እርዳታ አድርገውለት በዚያ ምክንያት ቆመው ቢሆን ኖሮ ይሄ ጣልቃ ገብነት በተግባር አይቷል የተጨበጠመውልን ነበር። አሁን ከነሱ ፍራቻና ጥርጣሬ ውጭ ያን ጣልቃ ገብነት የምንመዝልበት የለም እና በዚህ በኩል እኔ የተገባ ክስ አይመስለኝም።
መልካም። ቀደም ሲል ለሰጡት አስተያየት የሁለቱን አገራት ትብብር ተቋማዊ ወደ ማድረግ የሚሄድ ጥረት ላይ ሌሎች የሚኖራቸውን የተቃርኖ ሀሳብ ጠቅሰዋል። ያ የሁለቱ አገሮች ግንኙነት በተጨባጭ ተቋማዊ አለመሆኑ በእርግጥ የታየ ነገር የለምና መቼ ነው የሚሆነው? አንድ ሁለተኛ፣ ከሁለቱ መሪዎች መልካም ቅርርብ ያለፈ እርስዎ እንደገለጹት ሁለቱም መሪዎች ከዚህ ቀደም ያልነበረ በግልጽ የሚታይ የተለየ መቀራረብ እናስተውላለን። ከዚያ ባሻገር ግን ስለሚያደርጉት ነገር በተጨባጭ የሚታወቅ የለምና እሱስ ምን ማለት ነው? እስኪ ሁለቱ ላይ ባጭሩ መልስ ይስጡ።
በሁለቱ መካከል ያለው ግንኙነት በተፈለገው ፍጥነት ወደ ተቋማዊ ለውጥ እንዳይሄድ ወደ ዘላቂነት እና በደንብ ግልጽ የሆነ እና ቀጣይነት ወዳለው ግንኙነት እንዳይሄድ ስለ የሚመስለኝ አሁን በመሀል ያለው የህወሓት ጥፋት ሆኖ መቆም ነው። ይሄ የህወሓት ከፍተኛ የሆነ ተግዳሮት ባለበት ሁኔታ ወደ ዝርዝር እና ግልጽ ወደሆነ ተቋማዊ ለውጥ ለመሸጋገር እጅግ በጣም አስቸጋሪ የሆነባቸው ይመስለኛል እና እዚያ መዘጌ ይሄ አስተዋጽኦ ሳያደርግ አይቀርም። ቅድም እንደተባለው እርግጥ ፕሬዚደንት ኢሳያስ ራሳቸው ዜጋዎቻቸው ከኢትዮጵያ ስለሚወስዱት ትምህርት የተወሰነ ደረጃ ስጋት ሳይኖራቸው የሚቀር አይመስለኝም። ግን ኢትዮጵያ ደግሞ አሁን ባለችበት ሁኔታ የምታጓጓ ብቻ ሳትሆን የምታስፈራራ ሀገር ሆናለች። በተለይ ፕሬዚደንት ኢሳያስ ለኤርትራም ያላቸው ራዕይ ኢትዮጵያንም ያስጠነቅቆ የነበረው የጎሳ ፖለቲካ ሀገር ያፈርሳል የሚል ጽኑ የሆነ እንትን አላቸው። ከልባቸውም ይሁን ላይላውን ይሁን አሁን ኢትዮጵያ ውስጥ እየተካሄደ ያለው ሁኔታ ለራሳቸው ሀገር ሰዎች ትምህርት የሚሰጥም ይመስለኛል እና ኢትዮጵያ በኢኮኖሚ በኩል ከኤርትራ የተወሰነ መንገድ ተሽላ መገኘቱ እርግጥ ዜጎቹን ሊሰብ ይችላል እና ይህም ሁኔታ ሀገራቸው ሊሆንላቸው መምኘታቸው አይቀርም። በተወሰነ ደረጃ የሚታየው ነፃነት ቢሆን እንደዚሁ ሳይፈልጉት የሚጠሩ አይመስለኝም። ነገር ግን በዚያም ደረጃ ያለውን ትርምስና ያለውን ስጋት ደግሞ የሚመጣውን የኤርትራ ተወላጅ ያየዋል እና እኔ ይህንን እንደ ከፍተኛ ስጋት ይቆጥሩታል አልልም። ምክንያቱም ማስፈራሪያነቱን ያንን ዲዛይን መልሰውት እንዲለው መስለኝ።
ፕሮፌሰር ተከስተ ከተጨማሪ ጥያቄ ጋር ልርሶ ላቅርብ። በሁለቱ መሪዎች መካከል የሚታየው ግንኙነት ግልጽነት ይጎለዋል የሚለው በተደጋጋሚ ይነሳል። አንድ ጊዜ ጠቅላይ ሚኒስትር አብይ አስመራ ይታያሉ፣ ሌላ ጊዜ ፕሬዚዳንት ኢሳያስ አዲስ አበባ ወይም ኢትዮጵያ ውስጥ የተለያየ ፕሮጀክቶች ባሉባቸው ቦታዎች ይገኛሉ። ምን ስለማድረጋቸው ግን በግልጽ የሚነገር የለም። ያ ግልጽነት ለመኖሩን እንዴት ይመለከቱታል? የመጨረሻው ጥያቄ በሁለቱ መሪዎች ትከሻ ላይ ብቻ ያረፈ መልካም ግንኙነት ዘለቄታው ምን ያህል ነው? ሁለቱ መሪዎች በሌሉበት ምንስ ዋስትና አለው የሚል ጥያቄ አለ። የመጨረሻ እናደርገዋለን።
በመጨረሻ ጥያቄ ልጀምር። ይህ በኢትዮጵያና በኤርትራ ያለው ግንኙነት በሁለቱ መሪዎች ያለ ግንኙነት አይደለም። በኢትዮጵያና በኤርትራ ያለው ግንኙነት በዚሁ ባለፉት ሁለት ዓመታት እንዳየነው በጣም ጥልቅ የሆነ ግንኙነት ነው።
በህዝብ ደረጃ ነው የሚሉት?
አዎ፣ በህዝብ ደረጃ ያለ ግንኙነት ነው። እኛ ልናየው ስላልቻል ወይም ስላልፈለግን ነው እንጂ በኤርትራ ህዝብና በኢትዮጵያ ህዝብ ያለው ግንኙነት ድንበሩ ሲከፈት አይተነዋል። በኢትዮጵያ ህዝብ አንጻር የኤርትራ ህዝብ ወንድሙ ነው። በኤርትራ ህዝብ አንጻር ደግሞ የኢትዮጵያ ህዝብ ወንድሙ እንደሆነ በደንብ ገብቶታል፣ በደንብ ተረድቷል። ይሄ ሁለት ሀገሮች ናቸው የሚል ፊክሽን የሚል አስተያየት እንግዲህ በኢንተርናሽናል ህግ መሰረት ይሰራል። ኤርትራ ራሱ የቻለ ሀገር ነው፣ ኢትዮጵያ ራሱ የቻለ ሀገር ነው። ግን ወደ ታች ስትወር በኢትዮጵያውያንና በኤርትራውያን ያለው ግንኙነት የሁለት የተለያዩ ህዝቦች ግንኙነት አይደለም። እኔ በዚሁ መስክ ከፕሬዚደንት ኢሳያስ ጋር እስማማለሁ። አብዛኛው ኤርትራና ኢትዮጵያ አንድ ህዝብ ነው። በዚህ ላይ ብዙ ኢትዮጵያዊ የሚስማማበት ሆኖ ይሰማኛል። ይህ ሁለቱ ሀገሮች ያደረጉት ስምምነት ግልጽነት የለውም የሚባል እኔ ምንም ሊገባኝ አይችልም። እነዚህ መሪዎች ተገናኝተው ከሁለት ዓመት በፊት አምስት አንቀጽ ያለው ስምምነት ተፈራርመዋል። በዚህ ስምምነት እየተገናኙ ሁለቱ ሀገሮች እንዴት ሊቀራረቡ እንደሚችሉ ሲመካከሩ እናያለን። የፕሬዚደንት ኢሳያስ ወደ ኢትዮጵያ መመላለስ የተመለከተ እንደሆነ ከዚህ በፊት እንደተገለጸው የኢትዮጵያ ጉዳይ ስለሚያገባው የኢትዮጵያ መንግስትም እንደሚያገባው ስለተቀበለ እየተመላለሰ ይገኛል። እዚህ ላይ አንድ ይሄ የትግራይ ሚና ወሳኝ ነው። አንዴ በአዲስ አበባ በጠቅላይ ሚኒስትር አብይ እና በህወሓት ችግር የተፈታ እንደሆነ በኤርትራና በኢትዮጵያ ያለውን መገናኘት በፍጥነት ያጠናክረዋል የሚል ግንዛቤ አለኝ።
መልካም ፕሮፌሰር ሹመት፣ የመጨረሻ እድል። ፕሮፌሰር ተከስተ፣ ሁለቱ መሪዎች መልካም ግንኙነት ብቻ የተገደበ አይደለም የኢትዮጵያና የኤርትራ ግንኙነት ብለውታል። እሱን ጥያቄ ለርሶ የመጨረሻ ላድርግ። መሪዎቹ ባሉበትና በሌሉበት ግንኙነቱ ሲሻከርና ሲሻሻል አይተናልና ከዛ አንጻርስ ጠቅላይ ሚኒስትር አብይ ከመምጣታቸው በፊት የነበረውን ግንኙነት እናውቃለን። ዛሬ ግን አንድ መሪ ያን ሁኔታ ለመቀየር የሚችል በመምጣቱ ፕሬዝዳንት ኢሳያስም ሲቀበሏቸው ሁለቱ መሪዎችም አሁን በእናንተ ውይይት በሰፊው እንደተንጸባረቀው ያን ግንኙነት ሲያጠናክሩ አይተናል። እነሱ በሌሉበት ሌላ መሪ፣ ሌሎች መሪዎች በመጡበት ሁኔታ ያ ግንኙነት ጥያቄ ውስጥ ሊገባ አይችልም ወይ? ፕሮፌሰር ተከስተ እንደሚሉት የህዝቡ መፈላለግ፣ የህዝቡ መልካም ቁርኝት ወይም አንድ ህዝብ መሆን እንዳለም ቢሆን
ፕሬዝዳንት ኢሳያስንም ዶክተር አብይንም ቢሆን እንዲያው ዝም ብሎ እንዲሁ የተከሰተላቸው ወይም በቸርነታቸው ያመጡት ሀሳብ ሳይሆን በተጨባጭ በየሀገሮቻቸው የተፈጠረው ተግዳሮት በዚህ አይነት ጠብና መለያየት ሊቀጥል እንደማይችል ኢትዮጵያ በእውነቱ አድጋለሁ የምትልና አሁን የምታስበውን መዶክር አብይ የሚያስቡትን አይነት ብልጽግና አመጣለን ካለች ወደቀችን ከላችን ኤርትራ ያስፈልጋታል። ኤርትራ ራሷ ኢትዮጵያን ካላገኘች ይሄ ማለት ተበርዋዳ 15 ሚሊዮን ህዝብ ገበያ አታ አገር ትሆናለች ማለት ዘበት ነው። ይህንን ጉዳይ ቀደም ሲል የነበሩት ሰዎችም ሞክረውት ነበረ። አስታውሳለሁ አቶ ወልደ ማርያም በአንድ ወቅት የኢትዮጵያና የኤርትራ የወደፊት ሊወሰን ተብሎ ምክት በሚደረግበት ጊዜ ኢትዮጵያ ኤርትራን ካጣች በጣም ትጎዳለች፣ ኤርትራ ኢትዮጵያን ካጣች ትሞታለች ነበር ያሉት። ይህ ሁኔታ እንደዚህ እንጂ በስልጣን የሚመጣውን ኃይል ሁሉ መጨረሻ ጫና ማሳደርና ማስገደዱ አይቀርም። እንግዲህ እንደዚህ ያሉ ዲሞክራሲ የሌለባቸው አገሮች በአብዛኛው የሚወስኑት ልሂቃን ናቸው። ከዚህ በፊት አቶ መለስ ዜናዊና ፕሬዚደንት ኢሳያስ አፈወርቅ እና ተለዋውጠን ነው እንጂ አንድ ጊዜ ስመን እየተባባሉ ይቀላለዙ ነበረ። በፈለጉ ዘመን ወንድማማቾች ሆኑ፣ በኋላ ደግሞ የመቶ ሺህ ህዝብን ህይወት የሚቀጥ ጦርነት ውስጥ ገቡ። ይህ ማለት እንግዲህ በዚህ ያሉ ልሂቃን ሊያደርሱት የሚችሉት ጊዜያዊ ጥፋት እጅግ በጣም ከባድ ይሆናል። ግን የሁኔታው አስገዳጅነት ዝሚሆን ሌላ መሪ ይምጣ መጨረሻ አማራጮቻቸውን እጅግ በጣም ያጠብቃቸዋል። ከዚህ ውጭ ሌላ አማራጭ ሊኖር አይችልም። ዘግያል እንጂ ይህ ሁለቱንም ሀይሎች ማስገደዱ የማይቀር ነው የምለው ነው።
መልካም። ፕሮፌሰር ሹመት ሲሻኝ፣ ፕሮፌሰር ተከስተ ነጋሽ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አሉላ ከበደንና እንግዶቹን እናመሰግናለን።